ከአምስት ወራት በፊት በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው የኢትዮጵያ ብሔራዊ ባንክ ረቂቅ አዋጅ ላይ ምክር ቤቱ የሕዝብ አስተያየቶች እንዲሰጥበት እያደረገ ይገኛል። የአሜሪካ ድምጽ የተመለከተው 9 ክፍሎችና 56 አንቀጾች ያሉት ረቂቅ አዋጁ መንግስት ከባንኩ በሚወስደው ብድር መጠን ላይ ገደብ አስቀምጧል። በዚህ ጉዳይ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ የረቂቅ አዋጅ መንግስት ከብሔራዊ ባንክ ያለ ገደብ እንዲበደር የሚፈቅደውንና ለ16 ዓመታት የተተገበረውን አዋጅ የሚቀይር ነው ይላሉ።
መንግስት አለ፣ ማዕከላዊ ባንክ አለ። በሁለቱ መካከለ የሚኖረው ግንኙነት በግልጽ መቀመጥ መቻል አለበትና ኢትዮጵያ ዘመናዊ የብሔራዊ ባንክ ካቋቋመች በፈረንጆቹ በ1963 ጀምሮ የተቀመጡ ነገሮች አሉ። እንዳደገው አገር ነጻ የሆነ ብሔራዊ ባንክ ባይሆንም በተወሰነ ደረጃ እና እዛ ላይ አንደኛ የግንኙነታቸው መሰረት መንግስት ከአንድ ማዕከላዊ ባንክ ምን ያህል መበደር ይችላል የሚለው ጉዳይ አንድ በጣም ወሳኝ ነጥብ ነው። ከ2008 በፈረንጆች አቆጣጠር በፊት የነበሩት የኢትዮጵያ እንዳለ የብሔራዊ ባንክ አዋጆች ያው ተስተካክሏል፣ 1-3-4 ጊዜ ተስተካክሏል። እንዳለ መንግስት ምን ያህል መበደር ይችላል በሚለው ላይ ገደብ ያስቀምጣል። የ2008 ላይ ነው ሆን ተብሎ ገደቧ የተነሳቸው። መንግስት እንደፈለገ መበደር ማለት በሌላ ቋንቋ ብር ማተም ማለት ነው። እንደፈለገ ብር በማተም የፈለገ ደሞዝ መክፈል እንዲችል 2008 የወጣው አዋጅ ላይ ነው የተነሳው እና እንዳለ እስከ ኃይለ ሥላሴ የደርግንም አዋጅ ብታይ የኢህአዲግም የ94 የፈረንጆች አቆጣጠር ገደብ አለው። አሁን የተደረገው ወደ ድሮ ገደቡ መመለስ ነው።
በረቂቅ አዋጁ አንቀጽ 27 ላይ መንግስት ከብሔራዊ ባንክ ባልተገደበ የብድር አገልግሎት ወይም በኦቨር ድራፍት ማግኘት የሚችለው ገንዘብ ካለፉት 3 የበጀት ዓመታት አማካይ ዓመታዊ ጠቅላላ መንግስት የአገር ውስጥ ገቢ ከ15% መብለጥ እንደሌለበት ተቀምጧል። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ክፍል የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋል አባተ አዋጁ የብሔራዊ ባንክን የስልጣን ገደብ በደንብ አስምሮ የተነሳ መሆኑን ገልጸው ለመንግስት ልጓም የሚያበጅ ነው ሲሉ ይገልጹታል።
የብሔራዊ ባንክ ዋና ተግባር በኢኮኖሚ ውስጥ ያለውን የዋጋ ንረት መቆጣጠር የሚያስችል ኢንስትሩመንቶችንና የቁጥጥር ስርዓት መዘርጋት ከመሆኑ ጋር ተያይዞ አንዱና ዋናው በተደጋጋሚ እንዳልነው ለዚህ የዋጋ ንረት የራሱ የሆነ አስተዋጽኦ የነበረው የመንግስት ያልተገደበ የብድር ፍላጎትና የብድር መጠን ነበረ። ከዚህ ጋር ተያይዞ ወጥ በሆነ መንገድ ይሄን ለመግታት የሚያስችል ከዚህ በፊት የነበረው የብሔራዊ ባንክ መመስረቻ አዋጅ ወይም ደግሞ ሰነድ ብሔራዊ ባንክና መንግስት በሚያደርጉት ንግግር የሚወሰን እንደሆነ ነበር የሚያስቀምጠው እና አሁን እሱን ግልጽ በሆነ በማያሻማ መንገድ ከ15% ባልበለጠ ለአጭር ጊዜ የሚቆየው ኦቨርድራፍት ፋሲሊቲ መንግስት መበደር እንደሚችል፣ ይህም ብድርም በአመቱ ውስጥ ከፍሎ መጨረስ እንደሚችል እንዳለበት፣ በሚቀጥለው በጀት አመት ብድር እንኳ መበደር ቢፈልግ መንግስት ይህን ብድር ከፍሎ ካልጨረሰ ሌላ ብድር እንደማያገኝ በግልጽ ያስቀመጠ ከመሆኑ ጋር ተያይዞ ልዩ በሆኑ ሁኔታዎች ብቻ ድርቅ ሲኖር፣ ወረርሽኝ ሲኖር፣ የአስቸኳይ ጊዜ አዋጅ ሲኖር ብቻ ከዚህ ህግ ወጣ ሊል እንደሚችል ኤክሰፕሽን ያስቀመጠ ቢሆንም በዋናነት ግን ይህን መገደብ የቻለ ልጓም ያበጀ ሰነድ ነው እና ከፍተኛ የሆነ አዎንታዊ አስተዋጽኦ ያመጣል ብሎ መውሰድ ይቻላል።
ከብሔራዊ ባንክ መንግስት በሚወስደው ብድር ላይ ገደብ የሚያስቀምጡ ድንጋጌዎች ከአዋጅ ቁጥር 591/2000 እንዲወጡ ከተደረጉ በኋላ መንግስት በመቶ ቢሊዮኖች የሚቆጠር ብድር በመውሰድ ወደ ገበያው አስገብቷል የሚሉት ዶክተር አብዱል መናን ባለፉት 5 ዓመታት ብቻ እንኳን ከ400 ቢሊዮን ብር በላይ መበደሩን የብሔራዊ ባንክ መረጃ በመጥቀስ ለማሳየነት ያነሳሉ። ባለፉት 16 ዓመታት መንግስት ያለ ገደብ ከብሔራዊ ባንክ ብድር እንዲወስድ መፈቀዱም አሁን በአገሪቱ ላለው የዋጋ ንረት ዋነኛ ምክንያት ነው የሚሉት ዶክተር አብዱል መናን የአዋጁ መሻሻልም ይህን ለማስተካከል እንደሚያግዝ ይናገራሉ።
ኢትዮጵያ ውስጥ ባለፈው 10 ምናምን ዓመት የተመለከትነው የዋና ግሽበት ዋናው ምክንያት ብሔራዊ ባንክ ያለ ገደብ ለኢትዮጵያ መንግስት የሚሰጠው ብድር ነው። አሁን እዛ ላይ ገደብ ማበጀቱ ተገቢና አስፈላጊ ነው። 16-17 ያየ በታሪካችን አይተነው ማናቀው የዋጋ ግሽበት ነው። ይሄን ደግሞ ብዙ ህብረተሰብ ክፍል ያው ገቢ አይጨምርም ማለት አይደለም። ገቢ ይጨምራል በተወሰነ ደረጃ፣ ግን ኑሮ የሚጨምርበትና ገቢ የሚጨምርበት መጠኑ አብሮ ስለማይሄድ በይበልጥ ተቀጣሪውን፣ ጡረተኛውን፣ ድሃውን ሲበዛ ይጎዳ ሲሆን ጥቂት የሆነ የህብረተሰብ ክፍልን ምናልባት በምናባቸው አስበው የማያውቁ በይበልጥ ንብረት ያላቸው ንግድ ላይ የተሰማሩትን በምናባቸው አስበውት የማያውቁት ሀብት ላይ ነው ያደረጋቸው። የዋጋ ግሽበት ብቻ የሚያመጣው ይሄ ንብረት የሌለው ጉልበቱን ሸጦ የሚኖረው ጡረተኛውን፣ ድሃውን፣ በይበልጥ የከተማ ድሃውን በከፍተኛ ሁኔታ ኑሮውን ያደቀቀ የዋጋ ግሽበት ተከስቷል።
በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም መንግስታት እንደዚህ ያሉትን በቀላሉ የበጀት ጉድለትን በብድሮች የመሙላት ልምምዶችን በአንዴ ለመተው ይቸግራቸዋል የሚሉት ዶክተር አብዱል መናን ከዚህ አንጻር ማሻሻያው በዓለም አቀፍ አበዳሪ ተቋማት ግፊት የመጣ ነው ብለው ያምናሉ።
ብሔራዊ ባንክ ከራሱ ከውስጡ የመነጨ አይመስለኝም ይሄ ገደብ የማበጀቱ ጉዳይ። ከአይኤምኤፍ ጋር ቢያዝ ነው ድርድር አሁን የብድሩ ጉዳይ አንደኛው የተካተተው ይሄም ጉዳይ የሚያካትት ይመስለኛል። ነጻ ብሔራዊ ባንክ መገንባት መንግስት ከብሔራዊ ባንክ የሚኖረው ግንኙነት ላይ ገደብ ማበጀት አንደኛው የዚህ የብድሩ ጉዳይ ማበጀት የሚለውም ተካቷልና ይሄ አሁን አዲሱ አዋጅ ባለፈው በፍራንቾቹ ጁን ውስጥ ለካቢኔ ቀርቦ ለመንግስት ምክር ቤት ቀርቦ ጸድቆ ነው አሁን ወደ ፓርላማ አሁንም ራሱ በቀርቦ የተስማማ ነው። የአይኤምኤፍ ባለሙያዎች እንደሚያዩት ላይ ተከሰላ አዋጁን እና እንደ አንድ ቅድመ ሁኔታም ስለተቀመጠ ነው እንጂ ከኢትዮጵያ መንግስት ከውስጡ ሊመነጭ ይችላል የሚል እምነት የለኝም። ለምን ማንንም መንግስት በቀላሉ ከማከራይ ባንክ ብር ያተመ መውሰድ ቀላሉ ዘዴ ነው። አሁን የኢትዮጵያ መንግስት ባለበት የገንዘብ ችግር በርግጠኛ ነኝ እንደዚህ አይነት ገደብ ማበጀት ራሱ ላይ አይፈልግም። ግን ባለም አቀፍ ገንዘብ ተቋም ተይዞ ነው እንደዚህ እንዲያደርግ የተገደደው።
ዶክተር ሷለ ግን በዚህ ሐሳብ አይስማሙም። መንግስት አስቀድሞ የዋጋ ንረትን ለመቆጣጠር የሚያስችሉ መመሪያዎችን ይፋ ሲያደርግ መቆየቱ በመጥቀስ ፍላጎቱ ከዓለም አቀፍ ተቋማት ይልቅ ከሀገሪቱ ፍላጎት የመነጨ ነው ብለው እንደሚያምኑ ይናገራሉ።
ባለፉት ሁለት ዓመታት አይተን ከሆነ አዲሱ የብሔራዊ ባንክ ገዢ ከመጡ በኋላ የዋጋ ንረትን ከመቆጣጠር አንጻር የወሰዷቸው የነበሩ እርምጃዎች ነበሩ። እዛም ላይ ኳንቲቲ በሆነ መንገድ የመንግስትን የብድር አቅም ፍላጎት ለመገደብ በዳይሬክቲቭ በመመሪያ ደረጃ አውጥተው ነበረ። ስለዚህ አፕታይቱን ታያለ ከብሔራዊ ባንክ መንግስትም ይሄ የብድር ፍላጎቱ ኢኮኖሚ ላይ ያሳደረውን ተጽዕኖ የተገነዘበው ይመስላል። ሶ ከውስጥ የመነጨ ነው ብሎ መውሰድ እና ቤኔፊት ኦፍ ዘ ዳውትን ለመንግስት መተው ለብሔራዊ ባንክ መተው ይሻላል።
ረቂቅ አዋጁን በዝርዝር አይቶ የውሳኔ ሐሳብ እንዲያቀርብ የተመራለት የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ህዳር 4 2017 ዓ.ም ባዘጋጀው የሕዝብ አስተያየት መስጫ መድረክ ላይ መንግስት በብድር ገደቡ ምክንያት የሚያጥፋቸው ፕሮጀክቶች በኢኮኖሚው ላይ አሉታዊ ተጽዕኖ ሊኖራቸው ይችላል የሚሉ ስጋቶች ተደምጠዋል። ዶክተር ሷለ እንደሚሉት ግን ስጋቶቹ ተገቢነት ቢኖራቸውም መንግስት ከብድር ይልቅ ማህበራዊ ልማቶችን የሚሰራባቸውን ግብርን ጨምሮ የገቢ አማራጮችን ማስፋት ይኖርበታል።
እኔ እንግዲህ አንድ መንግስት ለህዝቡ የሚሰጣቸውን ማህበራዊ አገልግሎቶች እና የልማት ስራዎች በዋናነት ይሰጣል ተብሎ የሚታሰበው ከሚሰበሰብ የታክስ ገቢ ነው። ይሄ አልሆን ሲል ደግሞ ከእርዳታ፣ ከተለያዩ የውጭ ሀገራት ብድሮች በተመጠነ መንገድ ቢሆን ከሀገሪቱ ኢኮኖሚ በመበደር እነዚህን አገልግሎቶች ይሰጣል። በዋናነት በዘላቂነት ግን ይሄን አገልግሎት ለመስጠት የብሔራዊ ባንክ ብድር መሰረት አድርጎ መነሳት ግን ጤናማ ነው ተብሎ አይወሰድም። ምክንያቱም የዋጋ ንረትን በማባባስ ደረጃ በከፍተኛ ደረጃ አስተዋጽኦ ስለሚያደርግ እንዲህ አይነት ተግባራት ብዙ ጊዜ የተገደቡ ናቸው እና በዚህ ሌብል መገደቡ አስፈላጊ ነው። ግን መንግስት ሊሰራ የሚገባውን የመንግስታዊ ኃላፊነትና ስራዎች አግባብ ካላቸው ሶርሶች ወይም ደግሞ ምንጮች መጠቀም ይኖርበታል። ስለዚህ በሌሎች መንገዶች ገቢን ማሳደግ ነው በዋናነት መተኮር ያለበት እና ገና የልማት ስራዎቹ ይቀዘቅዛሉ ተብሎ በዛ መንገድ ብድር መውሰድ አለበት ያልተገደበ የብድር አፕታይት እንዲኖሩ ማድረግ ተገቢ አይደለም እና የተወሰደው እርምጃ በብሔራዊ ባንክ እጅግ በጣም አስፈላጊና ወቅታዊ ነው። ነገር ግን ይሄን ኤክስኪውዝም ሊያቀርብ አይገባም መንግስት ወደፊትም። ምናልባት እንዲህ አይነት ሰርቪሶች ሲጨንሱ ይሄ በመሆኑ ነው በሚል እንደ ኤክስኪውዝም ሊወሰድ አይገባም እና በዋናነት መንግስት ከዚህ ዘርፍ አይደለም ወይም ከዚህ ሶርስ አይደለም የልማት ስራዎችን መስራት የሚጠበቅበት።
ኢትዮጵያን የገጠማትን የውጭ ምንዛሬና የዕዳ ጫናን ጨምሮ ኢኮኖሚያዊ ችግሮችን ለማስተካከል የሚያግዙ ብድሮችን ለማግኘት ከዓለም አቀፍ አበዳሪ ተቋማት ጋር ድርድር ስታደርግ ቆይታለች። በቅርቡም ዓለም አቀፉ የገንዘብ ተቋም IMF 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ይፋ ማድረጉ ይታወሳል። ከገንዘብ ድጋፎቹ ባለፈ እንደዚህ አይነት የአዋጅ ማሻሻያዎች የአጭር ጊዜ ጫና ቢኖራቸውም ኢኮኖሚውን በዘላቂነት ለማሻሻል ፋይዳ አላቸው ይላሉ ዶክተር አብዱል መናን መሐመድ።
እንደበፊቱ ብር ያተመን የዋጋ ግሽበት ይቀጥል ወይስ የመንግስት ፕሮጀክቶች ይታጠፋሉ? ምንም ጥያቄ የለውም። ህብረተሰቡ ላይ የተወሰነ ጫና ይበረታል። ምንም ጥያቄ የለውም። እና የቱኛው ነው የሚሻለን? ሁሉንም በአንዴ ማስተካከል ስለማስችል ኢኮኖሚ መቀዛቀዝ እንደሚመጣ የታወቀ ነው። እሱ ብቻ እንዳይመስልህ፣ ፕሮጀክቶች መታጠፍ ብቻ ሳይሆን ሰራተኛ መቀነስም ይመጣል። መንግስት ወጪው መቀነስ ስለሚኖርበት ይሄ የተወሰነ አመት የሚቀጥል ነው።
አዋጁን በተመለከተ ዝርዝር ማብራሪያዎችን ከብሔራዊ ባንክ ኃላፊዎች ለማግኘት ያደረገው ጥረት አልተሳካም። በረቂቅ አዋጁ ላይ የሚደረጉ ውይይቶች ሲጠናቀቁም ለሕዝብ ተወካዮች ምክር ቤት ለማስጸደቅ ይቀርባል ተብሎ ይጠበቃል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።